You're with SBS Radio.
ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
አቶ ታዬ ደንዳ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ህዝብ ግንኙነት ኃላፊ፣ ኦገስት 8 እና 9 የኦሮሚያ ብልጽግና ፓርቲ ባካሄደው የሁለት ቀን ስብሰባዎች ውስጥ ተለያዩ አቋም መግለጫዎችና ወሰኖችን አሳልፈዋል። በሁለቱ ቀናት ውስጥ የተካሄዱት ውይይቶች ዋነኛ የትኩረት አጀንዳዎች ምን ነበሩ?
ሁለቱ ጉዳዮች ላይ ነው አተኩሮ የተወያየው። በዋናነት ባለፉት ሁለት የመጣት የተመዘገቡ በኢትዮጵያ ደረጃ ሊነሱ የሚችሉ በጣም የሚታዩ ለውጦች ምንድናቸው የሚለውን ነው የገመገመው። በአንድ በኩል እዛ ውስጥ የታዩ ጠንካራ ጎኖችና ደካማ ጎኖችን ምን እንደሆኑ ለማየት ሞክሯል። እና እዛ ውስጥ በዋናነት የለውጥ ሂደቱ ያመጣው የፖለቲካ ምህዳር መስፋት እጅግ በጣም በኢትዮጵያ ደረጃ የሚከበር ሊከበር የሚገባ ሊታወቅ የሚገባ ማንም ሊክዶ የማይችል ትልቅ ለውጥ መሆኑ አይቷል። ከዛ ባሻገር ግን ይሄ ለውጥ ሲጀመር እቺ ሀገር ከተፋፍ ላይ እንደነበረች እና ለውጡ ያንን ወደኋላ በመቀልበስ አፋፍ ላይ የነበረችዋን ሀገር አንድነቷ እንዲቀጥል የህዝቦቿም ተስፋ በዲሞክራሲውም በኩል በኢኮኖሚውም በኩል ከውድቀት ተነስተው ተስፋ እንዲታይ ለማድረግ ተችሏል። እዛ ሂደት ውስጥ እንግዲህ የህዳሴ ግድብ ውሃ ሙሌቱ የዘንድሮው ይታያል። እሱ ለኢትዮጵያ ምን ማለት ነው የሚለውም ተገምግሞን ከአድዋ ድል ያልተናነሰ ሉዓላዊነት የተገለጸበት ትልቅ ስኬት መሆኑን ኢትዮጵያውያንም በውስጥም በውጭም በዛ ትኬት እሱ መሆኑን አይቷል። ሀገራችንን ከድህነት አዙሪት ለማውጣት የተጀመረው የአረንጓዴ ልማትም አመርቂ በሆነ መልኩ ትኬት እያስመዘገበ መምጣቱንም ገምግሟል። ከኢኮኖሚ አንጻር በተጨባጭ ገበሬውን የሚመለከት የገጠር ፋይናንሲንግ እንደ ፖሊሲ ተቀርጾ ስራ ላይ መዋሉ ከሆም ግሮን ኢኮኖሚ ፖሊሲ አንጻር በጣም ትልቅ ትኬት እንደሆነ፣ አርሶ አደሩ ከዚህ በፊት የሱ ንብረት የሱ ማሳ የሱ እርሻ የሱ ከብቶች በኢትዮጵያ ኢኮኖሚ ውስጥ የማይታዩ በባንክ የማይታወቁ እንደነበሩ ይታወቃል። እሱን በመቀልበስ የአርሶ አደሩ ይዞታ ኢኮኖሚው ከባንክ ጋር ተሳስሮ በፈለገ ጊዜ አርሶ አደሩ አርብቶ አደሩ የያዘውን ንብረት አስይዞ ከባንክ ተበድሮ ስራዎችን መስራት እንዲችል ይሄ ለኢትዮጵያ ኢኮኖሚ በጣም ትልቅ አንቀሳቃሽ እንደሆነ ታይቷል። ከዛ በኋላ ደግሞ የግብርና ግብአቶችን ከውጪ ከዚህ በፊት ሲመጣ በቀረጥ ነበረ። ለአርሶ አደሩ የቆመ ፓርቲ ብሎ ራሱን ሲገልጽ ነበረው ኢህአዴግ አንድም ነገር ለአርሶ አደሩ ሳያረግ ነበር ይታወቃል። አሁን ግን በብልጽግና ዘመን የግብርና ግብአቶች አርሶ አደሮች ከቀረጥ ነፃ አገብቶ ግብርናችንን ለማዘመን ይችል ዘንድ አገልግሎት ላይ እንዲውል ኮምባይነሮች፣ ትራክተሮች፣ ፓምፖች እና ሌሎችም ተያያዥ ጉዳዮች እዚህ ላይ የተወሰነ ውሳኔ በጣም ትልቅ እንደነበረ እና የኢስላሚክ ባንኪንግም በዚህ ሀገር ተግባራዊ እንዲሆን መደረጉ ለኢትዮጵያ ኢኮኖሚ ትልቅ ትኬት እና ትልቅ ተስፋ እንደሆነ ተገምግመዋል ማለት ነው። ይሄ አንደኛው ግምገማ ነው። ሁለተኛው ግምገማ ይሄ ለውጥ ወደፊት በታሰበለት አቅጣጫና በታለመለት ፍጥነት ወደፊት እንዳይሄድ የሚያደናቅፉ እንቅፋቶች ምን እንደነበሩ ተገምግሟል። እነዚህ እንቅፋቶች በሁለት ተለይቶ ነው የታዩት። አንደኛው ውጫዊ እንቅፋት ተብሎ የተለዩት ናቸው። እነዚህ ውስጥ አንደኛው ሀገራችን ሰላም እንዳይኖር መረጋጋት እንዳይኖር ኢኮኖሚውንም የህብረተሰቡንም ሰላም እና መረጋጋት የሚያውክ ቡድን መኖሩ ነው። ያ በሀገር ውስጥ ቲፒኤልኤፍ እና ኦነግ ሸኔ በክልላችን በተለይ ህብረተሰቡ የመጣውን ለውጥ እንዳያጣጥም የመጣውን ለውጥ እንዳይገነዘብም ጭምር ብዥታ በመንዛት የሰብአዊ መብት ጥሰቶችም እንዲከሰቱ በማድረግ ንብረቶችም እንዲጠፉ ለማድረግ ብዙ የተሄደበት እንደሆነ በተለይ ደግሞ ሰኔ 22 በኢትዮጵያ ቆጣጠር በስታጫሉ ግድያ ጋር ተያይዞ እየተከሰቱ በክልላችን የሰው ህይወት መጥፋት ነበረ፣ የንብረት መቃጠል ውድመት ነበረ። ከዛ ባሻገር ግን ያ አላማው ኢትዮጵያን በአጠቃላይ በተለይ ደግሞ ኦሮሚያን የብጥብጥ ቀጠና ለማድረግ የጀመርነውን የዲሞክራሲን የብልጽግናን ጉዞ ለማደናቀፍ ከውጪም ከውስጥም ተያይዘው ሴራ ተሰርተው የተከወነ እጅግ አደገኛ ተግባር ነበረ። ያ መንግስትና ህዝብ በተለይ ደግሞ ህዝቡ የታሰበውን አደጋ ሲናይ ህብረተሰቡ ያደረገው ርብርብ የነዚህ እኩይ አሳቢዎች ፍላጎት እንዳይሳካ ተደርጓል። ይሄ ሁሉ ተገምግሟል ማለት ነው። ከዛ ጋር ተያይዞ ሌላው የውስጥ ፓርቲ ችግሮችን ታይቷል። ውስጣዊ ተብሎ የተለዩ ችግሮች አሉ። ከፓርቲያችን ከአመራር ጀምሮ እስከ አባል ከብልጽግና አስተሳሰቡ ውጪ ሆነው የሌሎች ኃይሎችን እየገዙ ከዛ ጋር የተቀላቀሉ በአመለካከትም በድርጊትም ወደዚያ ከብልጽግና ያፈነገጡ አካላት አሉ። እነዚህ ደግሞ ለህብረተሰቡ በመስጠት ቃል ተገብቶ ከነበረው አገልግሎት አንጻር ከተጀመረው የለውጥ ሂደት አንጻር በጣም ትልቅ እንቅፋት እንደነበሩ ታይቷል። እዛው በውስጥ ፓርቲ ግምገማ ከሌብነት ጋር የሚያያዙ ሌብነት በተለያየ ደረጃ እንዲስፋፋ በራሳቸው የገቡበት ያንንም ታግሎ ከማስተካከል ይልቅ በማናለብኝነት ቆሞ ሲያዩ ነበሩ አመራሮች በየደረጃው ከቀበሌ ጀምሮ አሉ። እነዚህም ችግሮች እንደሆኑ አይተናል። ከዛ ባሻገር ግን ከአቅም ጋር ተያይዘው ከፐርፎርማንስ ጋር ተያይዘው የሚጠበቅባቸውን ኃላፊነት ያልተወጡ ጸጥታ ኃይሉም በሲቪል አስተዳደሩም የሚጠበቅባቸውን ትተው ዳር ቆሞ ህብረተሰቡ ሲቸገር አገልግሎት ሲበላሽ የሚመለከቱ ከኃላፊነታቸው አንጻር የሚገባቸውን ያላከናወኑ አካላት ከዚህ አንጻር ፓርቲው ውስጡን ገምግሞ ከላይ እስከታች ውሳኔ እንዲተላለፍ አድርጓል። አንደኛው ውሳኔ የመንግስት አመራሮችም የፓርቲም ከላይ እስከታች ራሱን ከብልጽግና አስተሳሰብ አንጻር ፓርቲያችንን ከሌብነት እና ከስንፍና ጭምር ለማንጻት በዚህ ደረጃ ስራ መሰራት እንዳለበት ውሳኔ ተላልፏል። ከማዕከላዊ ኮሚቴ ጀምሮ ውሳኔ የተላለፈባቸው ሰዎች አሉ። አሻገር ሁለተኛው ውሳኔ በመጣንበት የለውጥ ሂደት ውስጥ ትልቅ ተግዳሮት ሆኖ የመጣው በውስጥም በውጭም ተያይዞ ሲሰራ ነበረው ሀገራችን ላይ የሰላም እጦት ይከሰት ዘንድ ወይም አገሪቱ እስከ መበታተን ሊያደርስ የሚችል አደጋ ሲጋረጥ ነበረ። ከዚህ አንጻር ደግሞ የህግ የበላይነትን ማስከበር ላይ የታዩ ችግሮች ነበሩ። አሁን የተጀመረው የህግ ማስከበር ሂደት ተጠናክሮ መቀጠል እንዳለ ውሳኔ ተላልፏል። ምክንያቱም የጀመርነው የዲሞክራሲ ጉዞ የጀመርነው የብልጽግና ጉዞ ዳር ሊደርስ የሚችለው ሊሳካ የሚችለው ሁሉ ነገር በህግ አግባብ መታየት ሲችሉ ግለሰቦች፣ የመንግስት አካላትም ሊሆኑ ይችላሉ፣ የፖለቲካ መሪዎች ሊሆኑ ይችላሉ፣ በማንኛውም ደረጃ አክቲቪስት ሊሆን ይችላል። በሁሉም ደረጃ ያሉ ዜጎች በህግና በህግ ብቻ መዳኘት ሲችሉ ነው። ህግ መብት ያላቸውን መብቶቻቸውን ማስከበር ሲችል፣ ግዴታ ያላቸውን ደግሞ ግዴታቸውን እንዲፈጽሙ ማስገደድ ሲችል ብቻ እንደሆነ ታምኖበት ከዚህ በኋላ የህግ የበላይነት ተሰፍሮ ህግና በህግ ብቻ መመራት እንዳለብን እንደ ከዚህ በፊቱ ነገሮች ለዲሞክራሲ ምህዳር ስፋቱም ተብሎ የተለቀቀው ነጻነት አላግባብ ሰዎች ጠምዝዘውት ለዜጎች ንብረት መውደም፣ ለዜጎች ህይወት መጥፋት፣ በተለይ ደግሞ ለሀገሪቱ አንድነት አደጋ የሚሆኑ አመለካከቶችን ለመርጨት የተጠቀሙበት ስለሆነ ከዚህ በኋላ ህግ መከበር እንዳለበት፣ በዚህ ደረጃ ደግሞ መንግስት ብቻውን ህግ ማስከበር ስለማይችል ህብረተሰቡ በተለያየ ደረጃ ተሳትፎ በማድረግ ለራሱም ህልውና ለሀገሩም ብልጽግና ህግ እንዲከበር ከመንግስት ጋር ተሰልፎ መስራት እንዳለበት አቅጣጫ ተቀምጧል። ከዛ ባሻገር ደግሞ አሁን ያለው ሁኔታ ከኢኮኖሚ አንጻር በተለይ ኮቪድ ከመጣ ወዲህ ያሉ ጫናዎች አሉ። ህብረተሰቡን ከችግር ለማስወጣት የተሳለጠ አገልግሎት ለመስጠትም ጭምር አመራሩ የሚጠበቅበትን ኃላፊነት በየደረጃው ከቀበሌ ጀምሮ ከክትትል መደረግ እንደተና ሁሉም በያለበት መስራት እንዳለበት አቅጣጫ አስቀምጠን ያው በሙሉ ድምጽ አዝድቀን ነው የተለያየ ነው ማለት ነው።
በርካታ ጉዳዮችን አስተዋል። ከዛ ውስጥ በተለይም የብዙዎች መወያያ ሆኖ ያለው ሀገር ውስጥም ሆነ በውጪ ፓርቲው ካገዳቸው የአመራር አባላት ውስጥ የለውጡም አንዱ ትልቅ ማራማጅ የነበሩት አቶ ለማ መገርሳ ጉዳይ ነው። ቀላል የማይሆነው የሀገር መከላከያ ሚኒስትር ናቸው። የእሳቸው ከፓርቲ የመታገድ ጉዳይ ዋነኛው ምክንያቶች ምንድናቸው? እስካሁን ለህዝብ ግልጽ አይደሉም። ምንድናቸው ለገዳ ያደረሷቸው? ሁለትስ ከዚህ በኋላ የእሳቸው ጣፈንታ ምን ይሆናል?
የእሳቸውም ሆነ የሌሎች ሰዎች ከፓርቲው መታገድ አይ ቲንክ ትላንትና ኦሮሚያ ብልጽግና ፓርቲ የጽህፈት ቤት ኃላፊ አቶ ፍቃዱ እየገለጹ ይመስለኛል። አንደኛው ችግር የፓርቲ ዲሲፕሊንን የጣሱ አካሄዶችን መከተል ነው። በተለያየ ደረጃ የተለያየ አመለካከት ሊኖር ይችላል። ፓርቲ የሰዎች ስብስብ ነው። ሰው ሁሉ አንድ አይነት አመለካከት ሊኖረው አይችልም። አመለካከቶችን አንድ ላይ የሚያመጣው ውይይት ነው። ለዛ ደግሞ ፓርቲ የራሱ ፕላትፎርም አለው። ሰው ልዩነት ሲኖር አመራሮች፣ የፓርቲ አባላትም በየደረጃው ያንን በፓርቲ ፕላትፎርም ነው መጨረስ የሚገባቸው። አቶ ለማ ከመደመር ፍልስፍና ጋር ተያይዘው ከብልጽግና አመሰራረት ጋርም ያኔ ውህደት ሲፈጠር የተለየ አመለካከት ያላቸው መሆኑን ገልጾ እንደነበር ሁሉም ያውቃል። ያንንም ደግሞ ከዛ በኋላ በከፍተኛ አመራር ደረጃ ታይተው ያንን ማድረጋቸው ስህተት እንደነበረ በስራ አስፈጻሚ ኮሚቴ ተገምግሞ ነባር አመራሮችም ያንን አይተው ጉዳዩ ተፈቷል የሚል መግለጫም ሰጥተን ነበረ። በእውነት ያ ነው የነበረው። ከዛ በኋላ ግን በተለያየ ደረጃ በፓርቲ መድረኮች ላይ በአመራር መድረኮች ላይ አይገኙም። በተለያየ ጊዜ ተጋብዞ ነበረ አይመጡም። በመደበኛ ስራቸውም ላይ ተገኝተው የሚጠበቅባቸውን ኃላፊነት እየተወጡ አይደሉም። ስለዚህ ከዚህ አንጻር የታዩ ነገሮች አሉ ማለት ነው። እዚህ ላይ ደግሞ የሚነሱ ሁሉም የሚያውቀው ካከት ከዚህ ፓርቲ ጋር ፍላጎት እና መልካከቱም ከዚህ ጋር እንደማይሄድ ያንጸባረቁት ከዛ ባሻገርም በተለያየ ደረጃ የሚገለጹ አሉ ማለት ነው። ይሄ ነው አንደኛ ጉዳይ። ሁለተኛ የእሳቸው በዚህ ደረጃ የሚገለጽ ሆኖ በዚህ ልክ ነገሮችን ጉዳዮችን በፓርቲ ፕላትፎርም መጨረስ ሲገባቸው ነገሮችን በፌስቡክ ድምጽ በማራገብ በተለያየ ደረጃ በአመራርም በአባላትም ውስጥ ብዥታ ለመፍጠር የተሞከረበት ሁኔታ ነበረ። ለምሳሌ ዶክተር ሚልኬሳን በዚህ መጥቀስ ይቻላል። የፌስቡክ ገጻቸውንም ማየት ይቻላል። የሚያንጸባርቁት የብልጽግናን አመለካከት አይደለም፣ ጽንፈኝነትን የሚያርግብ ነው። ያም ደግሞ አመራር ሆኖ በዛ ደረጃ ማድረግ አልነበረባቸውም። በፓርቲ ፕላትፎርም ትላንትናና ከትላንት በፊትም ደግሞ ቀርበው ሀሳባቸውን ለምን እንደዛ እንደሚያደርጉ፣ ምን እንደሚያስቡ፣ ምን እንደሚፈልጉ በኮንፈረንሱ ተሳታፊዎች ፊት እንዲያቀርቡ ተጠይቆ ነበረ። ያንን አላደረጉም። ያንን አለማድረግ ብቻ ሳይሆን በተለያየ ደረጃ ስብሰባዎችን ሲሳተፉ በነበረበት ጊዜ ለሌሎች አካላት የፓርቲ መወያያ ነጥቦችን፣ ምስጢሮችን ሁሉ አሳልፎ ሲሰጡ እንደነበረ በኮንፈረንሱ ላይ ታይቷል። ስለዚህ በዚህ ደረጃ አብረን መሄድ አንችልም የሚል ነገር አለ ማለት ነው። ወይዘሮ ጠይባ ሀሰንም ከዚሁ ጋር ያደረጉት አመለካከት አለ። ከፓርቲ ምስጢሮች ጋር ተያይዞ የተነሳባቸው ነገሮች አሉ። በተለይ ደግሞ በቅርብ ጊዜ በምዕራብ አርሲ ተከስቶ ከነበረው የዜጎች ሕይወት መጥፋትና የንብረት ውድመት ጋር ተያይዞ ምርመራ ሲደረግ በነበረበት ጊዜ ህብረተሰቡም እዛ የነበረው አመራርም በዛ ደረጃ ያንን ሲያነሳ ነበረ። ከዚህ አንጻር ተገምግሞ ማንኛውም ሰው በኢትዮጵያ ደረጃ የፈለገውን አመለካከት ማራመድ ይችላል። ያንን አመለካከት ግን በህግና በህግ ማድረግ መቻል አለበት። አመለካከቱን በህግ እስካራመደ ድረስ የፈለገውን አይነት ፓርቲ ያለውን መቀላቀል ይችላል፣ ሌላ የራሱን መመስረት ይችላል። አመለካከት አንድ ይሁን የሚል ነገር የለም። ሊዳኝን የሚገባው ግን አሁን ያለው ህገ መንግስት፣ አሁን ያለው ህግ መሆን አለበት። ከዚህ አንጻር ከፋር የብልጽግና አመለካከት የሌለው የብልጽግና ፍልስፍናን ያልተቀበለ በብልጽግና ዲሲፕሊን የማይመራ በብልጽግና መሪ ውስጥ የማይኖር ያንን የማያራምድ ሰው በፓርቲ ውስጥ መቀጠል ስለሌለበት በኋላ የሚያዩት ነገር ነው። ለጊዜው ፓርቲው በዚህ ደረጃ ገምግሞ እንዲሰናበቱ አድርጓል ማለት ነው።
በስራ ገበታቸው ላይ ያገኙ ነበር የሚል ሰው ማሆነ ተናግረዋል። አቶ ፍቃዱም እንደዚሁ ይህንኑ ጠቅሰዋል። ይህ ማለት በአሁኑ ወቅት የሀገሪቱ መከላከያ ሚኒስትርነት ኃላፊነቱን ማን እየተወጣ ነው? ሁለተኛ ስራ ገበታቸው ላይ ካልተገኙስ ከዛ አኳያ ጋዩ እርምጃዎች ወይም እንዲገለሉ ያልተደረጉበት ምክንያት ምንድን ነው? ምክንያቱም አንድ ሰው ስራ ኃላፊነቱ ላይ ካልተገኘ ፈቃደኛ አይደለም ማለት ነው፣ ከስራው መሰናበት ይገባዋል በሚኒስትር ማዕረግ። ይሄ ሲሆን እስካሁን ዝም የተባለውን እና ዛሬ በመግለጫ መልክ ብቻ ለማውጣት የተወደደው ለምንድን ነው?
ቅድም እንዳነሳው ይሄ ለውጥ በኢትዮጵያ ፖለቲካ መሰረታዊ የሚባሉ ነገሮችን አንጥቷል። አንደኛው የፖለቲካ ባህሉ መቀየር አለበት የሚል ነው የነበረው። ሶ በአንዳንድ ጉዳዮች በአንዳንድ መስመሮች ትግስት የሰፋበት ዋናው ምክንያትም ይሄ ነው። ከዚህ በፊት የመጠፋፋቱ፣ የመወነጩ፣ የመፈራረጁ የሴራ ፖለቲካው በበርካታ ገጾች ማየት ይቻላል። ያ ነው የነበረው። ይሄንን መቀየር አለብን እና ሀገር የጋራ ናት። የተለየ አይነት አስተሳሰብ ቢኖርም ነገሮችን ለማቀራረብ መሞከር ከውጭ የቀዳ ነውን የፖለቲካ ባህል ትተን ምናልባትም በውስጣችን በሀገራችን ለሀገራችን በሚመጥን ልክ በሆደ ሰፊነት ነገሮችን ማየት ይገባል የሚል ነው እና መከላከያ ደግሞ በባህሪው ራሱን የቻለ ሚሊተሪ አመራርም አለው። የሲቪል አመራሩ ያው በየደረጃው የስራ እንትኖች አሉ። ሶ እዛ ላይ ባይገኙም በለውጡ ከነበረው ግንባር ቀደምነት ከዛ ጋር ሁሉ ታይተው ካለው አጠቃላይ ሁኔታ ታይተው ነገሮች በስክነት እንዲታዩ ስለነበረ ከቅርብ ጊዜ ድረስ ሌሎችም ህገወጥ ነገሮችን ሲናገሩ ምንም ብሉ መንግስትንን ብሎ ራሳቸውን ሲሰይሙም ያንን ሁሉ ቶለሬት ያደረገው የለውጡ መንግስት ባህሉ ግራጁዋሊ ህብረተሰቡም ነገሮችን እስኪገነዘብ መጠበቅ ስለነበረበት ከዚህ አንጻር ነው።
የመከላከያ ሚኒስትር ለማ ጠፈንታ ምን ይሆናል? ከፓርቲው እንዲታገዱ ስራ አስፈጻሚው ካጸደቀ በኋላ በመከላከያ ኃላፊነታቸው ላይስ ይቆያሉ? በስራ ገበታቸው ላይ ካልተገኙ ስራቸውን አይፈልጉትም ማለት ነው በሌላ ቋንቋ? ወይም ስራቸው እንዳይከውኑ እንቅፋት የሆናቸው ጉዳይ አለ ማለት ነው? በግልጽ ለማስቀመጥ ምንድን ነው ዋነኛ የእሳቸው ልዩነት ካለው መንግስትም ሆነ ፓርቲ ጋር?
እኛ ያው ኦዲፒ በነበርንበት በርካታ ጉዳዮችን አብረን ሰርተናል። በጣም የምናከብራቸው ጓዳችን ናቸው። በተለይ ደግሞ ስለ ውህደት ሲነሳ እና የብልጽግና ምስረታ ጋር ተያይዘው የመደመር ፍልስፍናንም አያይዘው በዛ ደረጃ በተለያየ ጊዜ በማዕከላዊ ኮሚቴ ደረጃ ውይይት አድርገናል። ያኔ የተለየ ሀሳብ ይሄ መስመር አስኬድንም ለህዝባችን አይጠቅምም፣ ይሄ ጉዳት አለበት፣ ይሄ ችግር አለበት ወይ በዚህ መስመር በዚህ ደረጃ ይሄንን ወስደን ይሄንን ደግሞ ማስተካከል አለብን የሚል አላነሱም። ኦሎ ከሰደን ግን ወጥተው እኔ ውህደትን አልተቀበልኩም በሙሉ ድምፅ እያዘደቅን የመጣንበትን አልተቀበልኩም አሉ። ከዛ በኋላ ደግሞ አልተቀበልኩም ካሉ በኋላ ቅድም እንዳነሳውልህ እንደገና ኢንፎርማል በሆነ ውይይት ነባር አመራሮች እና የስራ አስፈጻሚ ኮሚቴ አባላት በጋራ ምንድን ነው ችግሩ ብሎ አይተው በጣም ደስ በሚል ሁኔታ ፈተው ነበረ። ያ ከተፈታም በኋላ የፓርቲ የየደረጃው ኢቭን የሚኒስቴር መስሪያ ቤት ማለት የሚጠራቸው ስብሰባዎች ካቢኔ የሚጠራበት ወቅት ስብሰባ ላይ አለመገኘት፣ በቢሮም በአግባቡ ገብተው የሚያስፈልገውን ስራ አለመስራት፣ ዳተኝነት የፓርቲ አመራሮችም ደግሞ ይህን ትላንትና እና ከበፊትም በርካታ ጊዜ ተጠርተው ያልመጡበት የጉባኤ አድርገን ኦዲፒን አፍርሰን ወደ ብልጽግና በተቀላቀልንበት ጊዜም ሱካይ ጉባኤው ላይ እንዲገኙ ተጋብዘው አልመጡም። ውስጥ ለውስጥ ግን የሚሰሙ የፓርቲ ዲሲፕሊን፣ የፓርቲ ፕሮግራም፣ የፓርቲ ውስጥ አንድነትን የሚሸረሽሩ አሉባልታዎች ሲካሄዱ ነበረ።
ለምሳሌ አሉባልታዎች ሲባሉ ምን የመሳሰሉ አሉባልታዎች ናቸው?
ሲትሰሙ እንደነበረ ይሄ ብልጽግና የነፍጠኛ ነው፣ ተብለው ያው አማራሮች ማንነታቸው እስከ መካድ ድረስ የደረሰ በጣም አጸያፊ ሁኔታዎችን ሲፈጸሙ እንደነበረ እነዛ ሁሉ ከዛ በኋላ ምንድነው የሚሆነው ለሚለው ያው ምርጫው የሰዎቹ ነው የሚሆነው የሳቸው ብቻ ሳይሆን የሌሎችም በኢትዮጵያ ውስጥ አንደኛ ራሳቸውን በተወሰነ ጊዜ አይተው የተገመገሙበትን ጉዳይ ግለይ ታርገው ፓርቲው ጉዳያቸውን እንደገና እንዲያይ መጠየቅ ይችላሉ። ይሄ አንድ መስመር ነው። ከዛ በኋላ ደግሞ የፖለቲካ አመለካከቶች የፖለቲካ ድርጅቶች በኢትዮጵያ አሁን ሜዳው ነፃ ነው፣ ህግ ብቻ ነው ማክበር የሚጠበቅባቸው። ህግን እስካከበሩ ድረስ የራሳቸው ድርጅት መመስረት ይችላሉ፣ ያሉት ድርጅቶችን መቀላቀል ይችላሉ፣ ወይም ደግሞ ከፖለቲካም ወጥተው የራሳቸውን ኑሮ የሚመሩበት ባለው ሁኔታ ውስጥ መሳተፍ ይችላሉ። ስለዚህ ይሄ ምንም ችግር ያለው አይደለም ማለት ነው።
ማለት አሁን እንደሚባለው አቶ ለማ የራሳቸውን ፓርቲ ለመቋቋም ሀሳብ አላቸው የሚላለ፣ ግማሹም ወደ ውጭ ሀገር ሄደው ከናካቴው ከፖለቲካ ተጠውረው በዛው መኖር በስደት የሚሻሉ የሚባልም ነገሮች አሉ። ሌሎች ምናልባትም ከመከላከያ ሚኒስትርነታቸው ተነስተው እንደተለመደው ወደ አንድ ውጭ ሀገር በአምባሳደርነት ሊሸኙም ይችላሉ የሚሉ የተለያዩ ሀሳቦች ይንሸራሸራሉ። በፓርቲ አባልነታቸው መቀጠልና ለመቀጠላቸው ለብዙ ተሳሳቢ አይደለም። የመንግስታዊ ኃላፊነታቸውን ለመወጣት ወይም እዛ ላይ ለመገኘት ግን ለብዙዎች ስጋት ነውና ያን አስመልክቶ ምን አይነት እርምጃዎች በቅርቡ ሊወሰዱ ይችላል? ወይስ እስካሁን አለመወሰዱስ አግባብ ነው ብለው ያስባሉ?
እስካሁን ነገሮች በትግስት መታየታቸው ያስገኘው ጥቅም ካልሆነ በስተቀር ያስከተለው ጉዳት አልተገመገመም። ከዚህ በኋላ ግን ነገሮች በዝምታ በትዕግስት የሚታዩ ከሆነ ችግር የማንወጣበት እንደ ሀገርም እንደ ክልልም ሊያመጡ የሚችሉ ሁኔታዎች አዝማሚያዎች ስላሉ ከዚህ በኋላ ውሳኔው በዚህ ደረጃ ጸንቶ መሄድ አለበት የሚል አለ። ግን የእሳቸው ምርጫ ምን ሊሆን እንደሚችል የሚያውቁት እሳቸው ነው። ከዚህ አንጻር ግን በስራ ገበታ ላይ ባለመገኘት የተገመገመ ሰው ሌላ የስራ ኃላፊነት በእኔ እይታ ኖርም፣ በእርግጥ የመንግስትና የፓርቲ አሰራር ስለሚለያይ የእኛ ፓርቲ አባላት ያልሆኑ ግን ደግሞ የምናካሄደውን እየመጣ ያለውንም ለውጥ የተያዘውንም ቪዥን የሚደግፉ አመራር ሆነው ሀገሪቱን የሚያገለግሉበት ሁኔታ አለ። እያገለገሉም ነው፣ ህም ሊያገለግሉ ይችላሉ። መንግስትና ፓርቲ ይለያያል። የተለየ አመለካከት ያለው ግን ደግሞ በመሰረታዊ ጉዳዮች በኢትዮጵያ ሰላም፣ በኢትዮጵያ አንድነት፣ በብሔር ብሔረሰቦች እኩልነት ከጽንፈኝነት የነጻ አመለካከት በዚህ ደረጃ አብሮ መስራት ይቻላል። ያንን እንግዲህ የሚያየው አካል አይቶ ምንድን ነው የሚለውን ሊያይ ይችላል። ከዛ ባሻገር ግን የት ነው ምንድን ነው የሚሆነው የሚለው ምርጫው የሰዎቹ ነው የሚሆነው።
አቶ ለማ መገርሳን በቅርብ ያውቋቸዋል፣ አብረዎቹ ሰርታቸዋል፣ አብረው ታግለዋል። በተለይም ለኢትዮጵያዊነት የነበራቸው አቋም የብዙዎችን መንፈስ የገዛ ነው። ዛሬም ድረስ በዚህ መልክ ሲሰናበቱ ማየት ለብዙዎች ላይ ቅሬታን የሚያሳድር ነው። እርስዎ እንደ አንድ የቀድሞ የፓርቲ አባል አጋሮ እና የትግል ጓዶ፣ አቶ ለማ መጨረሻ በዚህ ሁኔታ ላይ መገኘት በግሎ እንደ ፓርቲም አባል ወይም እንደ ብልጽግና ፓርቲ የህዝብ ግንኙነት ኃላፊም ሳይሆኑ እንደ አንድ ኢትዮጵያዊ ሆነው ምን ይሰማዎታል? በዚህ አጋጣሚ ስለሳቸው መልእክቶ ምን ይሆናል?
ይሄ በጣም ጥሩ ጥያቄ ነው። በተለይ በጣም አስቸጋሪ በነበረበት ወቅት አለቃ የነበሩ ናቸው። አብረን ሰርተናል፣ ብዙ ጉዳዮች ላይ ተነጋግረናል። ከዚህ አንጻር በጣም ክብር አለኝ ማለት ነው። እኔ ይሄ አንድ ነገር ሆኖ ያው አብረን የጀመርነውን አብረን መጨረስ ነበረብን። ከዚህ አንጻር መሀል ላይ ያው እንግዲህ አመለካከቶች፣ አስተሳሰቦች አንድ ላይ ላይቆሙ ይችላሉ። ሰው ዛሬ ያመነበትን ትቶ ነገ ሌላ ሊሆን ይችላል። ባይሆኑ ጥሩ ነበረ። እኔ መጀመሪያ ያው የሆነ ገባል ነበርኩት። በአመለካከት በተግባርም ከመሳተፍ ደርሻ አለው። ያው ግራጁዋሊ አይቼ ያ መስመር እኔ እታገልለታለሁ ላልኩት የኦሮሞ ሕዝብም በአጠቃላይ ደግሞ የሚኖርበት ሀገርም አመለካከቱ፣ አሰራሩ አይጠቅምም የሚል ከልብ በማመን ወደዚህ አሁን ወዳለበት መጥቻለሁ። አሁን አምኜ እየሰራሁ ነው። ከዚህ አንጻር ሰው በአመነበት በመሰለው መሄዱ ጥሩ ሆኖ እንደ ጓድግን ባንላይ ጥሩ ነበር። ከዚህ በኋላ ግን እንደ መልክ ነው ተላያየ አመለካከት በማንኛውም ጊዜ ሊኖር ይችላል። በህዝብ ጉዳይ በሀገር ጉዳይ ላይ ግን በማንኛውም ደረጃ ሰው ኃላፊነት ሲሰጠው ኃላፊነት ባይሰጠውም አሁን ለምሳሌ አንተ የምትሰራው ስራ ኃላፊነት ሹመት ተቀበለ አይደለም። በዚህ ሀገር ብሔራዊ መግባባት እንዲኖር በራስ ተነሳሽነት የምትሰራው ስራ አለ። በርካቶች ስለዳሴ ዲፕሎማሲ ሲሰሩ የነበሩት የራሳቸውን ስራ ትተው የራሳቸውንም ገንዘብ ወጪ አድርገው በዛ ደረጃ ለሀገራቸው የሚሰሩ አሉ። እሳቸውም ከፓርቲ መለየት አንድ ነገር ሆኖ ግን በሀገር ጉዳይ በህዝብ ጉዳይ በመሰረታዊነት ልዩነት ባይኖር ደስ ይለኛል ማለት ነው።
ቀደም ሲል እንዳነሱት በተለይም ሌሎቹ የፖለቲካ ፓርቲ አባላትም እንደዚሁ የፓርቲውን ምስጢሮች ለሌሎች ወገኖች አሳልፈው በመስጠት አንዱ የዲሲፕሊን እርምጃ ተወሰደባቸው ያ ነው። ምን አይነት ምስጢሮችን ለነማንስ ነበር አቀብለዋል ተብለው ለክስ የበቁት?
ያው በእርግጥ እዛ የተነሱ አሉ ምስጢሮች። ያው በተለያየ ጊዜ ግምገማ ይደረጋል። የተገመገመው ሁሉ አየር ላይ እንደማይውል ይታወቃል ማለት ነው። ከህግ በላይነት አንጻር በተለያየ ጊዜ የገመገምናቸው ግምገማዎች አሉ። ከስጋት አንጻር የገመገምናቸው ሁኔታዎች ነበሩ። እነዚህም ጉዳዮች ለተገመገሙ አካላት አደጋ ናቸው ተብሎ ለታዩት አካላት በተለያየ እንትን ውጪም ላሉት ውስጥም ላሉት መረጃዎች እንዲደርሳቸው ሲደረግ ነበረ። አንዳንድ ጊዜ ደግሞ ፓርቲው የራሱን ውስጥ ጉዳይ ለምሳሌ ሹመቶችን ግልጽ ከማድረጉ በፊት አስተያየት ለመሰብሰብ የታየበት ሁኔታ አለ። ያንን እንደዚህ እየተገመገምክ ነው አንተ ሊመጡብህ ነው ብለህ ቶሎ ፌስቡክ ላይ ውጣና የራስህን ሰራዊት አስተማርተህ እንዳባሩ አርግ ተብሎ በዚህ ደረጃ የታዩ እንትኖች አሉ። ግለሂዝ እና ግለሂዝ ፓርቲ ያው ያደርጋል። ይሄ ሲደረግ ማን ላይ ምን ተነሳኝ ጥላይ ነው የሚቀረው እንጂ አየር ላይ አይወጣም። በዚህ ደረጃም የተገመገሙ አካላትን ይገሌ በዚህ ደረጃ ተገምግሟል፣ ይገሌ እንዲሆኗል፣ ይገሌ እንዲሆኗል፣ እንደዚህ አይነት ነጥብ ተሰጥቷል ምናምን የሚል ሁሉ የውስጥ ፓርቲ ምስጢሮችን በዚህ ደረጃ ሲያወጡ የነበሩ አሉ። እነዛንም አይተናል ማለት ነው።
አቶ ታዬ ደንዳ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ህዝብ ግንኙነት ኃላፊ ስለ ቃለ ምልልሱ እናመሰግናለን።
በጣም አመሰግናለሁ።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።
Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.